ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት በህሊና የሚመራ እምነት በሚል ርዕስ ላይ የተመሰረተ ነው። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ እምነትና በጎ ህሊና ይኑርህ፣ አንዳንዶች ህሊናን ጥለው መርከብ አለ መሪ እንደሚጠፋ በእምነት ነገር ጠፍተዋልና ይላል የእግዚአብሔር ቃል። ሌስሊ ስቴፈን የተባለ ሰው በ1932 እስከ1904 ይኖር የነበረ እንግሊዛዊ ጸሐፊ ሰው ነው። አፍራሽ ስለሆነ ክስና ትችት እንዲህ የሚለው ነገር ነበረው። የተፈጥሮ ተመራማሪዎች አንድን አጽም ሊያጠኑት ሲፈልጉ ጉንዳኖች በተከማቹበት አንድ ተራራ ውስጥ ይቀብሩታል። እነዚህ ጉንዳኖች ከአጽሙ ላይ የቀረውን ስጋና ፍራሽ የሆነውን ጊዜያዊ ነገር ሁሉ ልቅም አድርገው ይበላሉ። በአጽሙ ላይ ያለው ሁሉ በጉንዳኖቹ ተበልቶ ካለቀ በኋላ ተመራማሪዎቹ አጽሙን ከቀበሩበት ያወጡታል። ታላላቅ የሆኑ ሰዎችም እንዲሁ በዚህ መንገድ ማለፍን የተለማመዱ ናቸው። በሰው ታሪክ የሚፈይድና የሚረባ ነገር ሰርተው የማያውቁ የማይታወቁ ህሊና የሌላቸው ሰዎች የሚያጠፉት ዘላቂነት የሌለውን ጠፊ ነገር ብቻ በመሆኑ ለትውልድና ለቀሪው ዘመን የሚተርፈውን ምንም ሳያደርጉት ያስቀሩታል እንጂ ሊያጠፉት አይችሉም አለ። ይህ ጸሐፊ ሰዎችን የሚመዝነውና የሚለካው ህሊና ያላቸውና የሌላቸው የሚለውን ቃል እንደ መመዘኛ በማድረጉ ነው። ይህ እጅግ በጣም አስደናቂ ነገር ነው። አንድ ኢትዮጵያዊ ደራሲ በጻፉት መጽሐፍ ውስጥ የሚጠቀስ ነገር አለ። ህሊና የእግዚአብሔር እንደራሴ ነው። ህሊና በሰው ውስጥ እግዚአብሔር ያኖረው የሰውን ትክክለኛነትና እውነተኛነት የሚመዝን ውስጣዊ ዳኛ ነው። ህሊና በእምነት ለመኖር እጅግ አስፈላጊ ነው። ህሊናን ያልጠበቀ ሰው፣ ህሊናውን የጣለ ሰው በእምነት ምክንያት ብቻ ይጠፋል። ሐዋርያው ጳውሎስ ለጢሞቴዎስ በጻፈለት መልእክት ውስጥ ከላይ ያየነው ቃል የሚያሳየን የህሊናን የእና የእምነትን አስፈላጊነት በምሳሌ በመግለጥ ነበር። እምነትን እንደ መርከብ፣ ህሊናን እንደ መርከብ መሪ በማድረግ ሐዋርያው ጳውሎስ ለጢሞቴዎስ ሲያሳስበው ሲያስተምረው ይታያል። መርከብ ያለ መሪ በውቅያኖስ ላይ ቢሄድ ይጠፋል፣ የት እንደሆነ አይታወቅም። መሪም ያለ መርከብ በባህር ላይ መሄድ አይችልም። ሁለቱ እጅግ አስፈላጊ ነገሮች ናቸው። እምነት በትክክል እንዲሰራ የሚያስፈልጉት ሁለት ዋና ዋና ነገሮች ፍቅርና ህሊና ናቸው። የእምነት ጤናማነትና ውጤታማነት መለኪያዎች ናቸው። ፍቅር እምነትን እንዲሰራ የሚያደርገው ሲሆን፣ ህሊና ደግሞ እምነትን የሚያጠፋን እንዳይሆን የሚረዳ ነው። ፍቅር ለእምነት ኃይሉ ነው፣ አቅሙ ነው። ፍቅር ባለበት እምነት ለመስራት ይቀለዋል። ህሊና ደግሞ የእምነት መሪ ነው። ከተሳሳተ አሰራርና እግዚአብሔር ከማይከብርበት መንገድና ከሰይጣናዊ ወጥመድ መዳኛ ነው። ይህንን በጥቂቱ እንመለከታለን። ህሊና ሲሰራቸው የሚያደርጋቸውን ሶስት ጥቂት ነገሮች ብቻ ከመጽሐፍ ቅዱስ አውጥተን እንመልከት። በሮሜ ምዕራፍ 9 ቁጥር 1 ላይ ብዙ ሐዘን የማያቋርጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም፣ ህሊናዬም በመንፈስ ቅዱስ ይመሰክርልኛል። ሐዋርያ ጳውሎስ የራሱን ህሊና ዳኛ አድርጎ የሚናገረው ነገር እውነተኛ የመሆኑንና የመሆኑን ህሊናው በመንፈስ ቅዱስ እንደሚመሰክርለት ነው የሚያሳየን። መንፈስ ቅዱስ የሚሰጣቸው ምስክርነቶች ሁሉ የሚካሄዱት በሰው ህሊና ውስጥ ነው። ህሊና በሰው ህይወት የቱን ያህል አስፈላጊ እንደሆነ ይሄ የእግዚአብሔር ቃል ያሳየናል። በሰው ውስጥ መንፈስ ቅዱስ የሚሰጣቸው ምስክርነቶች ሁሉ የሚካሄዱበት ስፍራ ስለሆነ ሰው ህሊናውን ጥሎ የመንፈስ ቅዱስን ምስክርነት በህይወቱ ሊለማመድ አይችልም። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ህሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው ይላል። የትእዛዝ ፍጻሜ የሚለው ቃል ፍቅርን ያመለክታል። ይህ ፍቅር ከበጎ ህሊናና ግብዝነት ከሌለበት እምነት ካልወጣ ትክክለኛ አይደለም። ውድ አድማጮች፣ ፍቅር፣ ህሊናና እምነት በመንፈሳዊ ህይወት በሃይማኖት ጉዳይ እንዴት የተሳሰሩና እጅግ የሚያስፈልጉ እንደሆኑ እንመለከታለን። እንደዚሁም በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 9 ላይ ነውረኛ ረብ የማይወዱ በንጹህ ህሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል ይላል። የሃይማኖት ምስጢር የሚጠበቀው በንጹህ ህሊና ነው። የሃይማኖት መጠበቂያ ወቃው የሰው ህሊና ነው። ህሊና ንጹህ ካልሆነ ሃይማኖት ይበላሻል። ህሊና በሰው ውስጥ የተለያዩ ባህሪያት ያሳያል። የሚከተሉትን ሐሳቦች ያገኘሁት ከኢንተርናሽናል ባይብል ኢንሳይክሎፒዲያ ላይ ነው። በጣም ጠቃሚ እውነቶች በመሆናቸው እንመልከታቸው። አንደኛ፣ ህሊና ፍትሃዊ ነው። በአንድ ሰው ልቡና ውስጥ በአንድ ፍርድ ቤት የሚኖረውን የፍርድ ቤት ስርዓት የሚመስል ሁኔታን የሚያሟላ ጠባይ ይኖረዋል። በዳይ፣ ዳኛ፣ ምስክርና ጁሪ ያለው ይመስላል። የመመስከር ስራ ይሰራል። የመክሰስ የመበየንና እንዲሁም ፍትሃዊ ባህሪያቶችን ያንጸባርቃል። ደግሞም ህሊና ቀጭም ነው። በሰሩት በደል የህሊና ጸጸት ብዙ ሰዎችን ይቀጣል፣ ያሰቃያቸዋል። ቃየል፣ ኤሳው፣ ሳኦልና ይሁዳ ለዚህ አይነተኛ ምሳሌ ሆነው የሚጠቀሱ ናቸው። ህሊና መጪ ፍርድን አመልካች በመሆን ትንቢታዊ ገጽታም ይታይበታል። ሰዎች ሊመጣ ያለውን ፍርድ እንዲፈሩ በማድረግ ከሞት በኋላ ሰው ነፃ እንደማይሆን የማመልከትንም ባህሪ ያሳያል። ህሊና ማህበራዊ ገጽታ አለው። አንድ ሰው በደል ቢበድል የበደለው በደል ከራሱ ህሊና ክስ በላይ አቅም አግኝቶ በውስጡ ተደብቆ ሊኖር ይችላል። ነገር ግን ደብቆ የኖረው በደል በሌሎች ሰዎች ሲገለጥ የራሱ ህሊና በዚያን ጊዜ እረፍት አይኖረውም። በደለኛውን ከህብረተሰቡ ለይቶ በእስር ቤት የሚያኖረው የህብረተሰቡ ህሊና ነው። የህሊና ማህበራዊ ገጽታ ኃጢአት እንዳንሰራ ከክፉም እንድንጠበቅ የሚያግዝ የውጪ ኃይል ነው። በሮሜ መጽሐፍ ምዕራፍ 2 ከቁጥር 14 እስከ 16 ላይ ስንመለከት ህግ የሌላቸው አሕዛብ ከባህሪያቸው የህግን ትእዛዝ ሲያደርጉ እነዚያ ህግ ባይኖራቸው እንኳ ለራሳቸው ህግ ናቸውና፣ እነርሱም ህሊናቸው ሲመሰክርላቸው ሐሳባቸውም እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የህግን ሥራ ያሳያሉ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርሁ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል ይላል እግዚአብሔር ቃል። ህሊና በሰው ውስጥ የዳኝነቱን ሥራ የሚሠራው በሰው ልቦና እግዚአብሔር ካስቀመጠው ሕግ የተነሳ ነው። የሰው ህሊና ዳኝነት የሚያካሄድበት የሞራል መመዘኛው ከህሊና ከራሱ የሚገኝ አይደለም። ህሊናን በሰው ውስጥ በሰው አስተሳሰብ ላይ በሚሠራው በልቡ በተጻፈው የሕግ ሥራ የሚካሄደውን ማመካኘትና መካሰስ የሚመዝን እንጂ እንዲሁ በራሱ ተነሳስቶ የሚሠራ አይደለም። እንዲያ ቢሆን ኖሮ ሰው ሁሉ የሚኖረው ህሊና አንድ አይነት ይሆን ነበር። ይህ በመሆኑ የሰው ህሊና የየራሱ መመዘኛ አለው ማለት ነው። ህሊና ቋሚና አንድ አይነት ስላልሆነ የተለያዩ ሰዎች ህሊና በአንድ ተመሳሳይ ነገር ላይ የተለያየ አቋም እንዲወስዱ የሚያደርጋቸው እንደሆነ እናያለን። ህሊና በሰው ውስጥ ያለውን የተፈጥሮ ህግ እየተመለከተ የሚዳኝ ዳኛ ነው። በዚህ አይነት ህግ እግዚአብሔር በሲና ተራራ ላይ ለእስራኤላውያን ህጉን ከመስጠቱ በፊት በእግዚአብሔር ሰዎች ህይወት ሲሰራ የነበረው ህግ ይህ የልቦና ህግ ነው። አብርሃምና ይስሐቅ ለእግዚአብሔር አስራት መስጠትን ያወቁት በህሊና ህግ ነው። ዮሴፍ ከጲጢፋራ ሚስት ጋር ማመንዘር የጠላው አታመንዝር የሚለው ህግ ከመሰጠቱ በፊት ነበር። ሰዎች ባህላቸውን በኃጢአት በክለው ለኃጢአት እንዲመች በማድረግ የሚኖሩት ኑሮ የባህሉ ባለቤት ለሆነው ህብረተሰብ ጤናማ የሆነ ይመስላል። ነገር ግን ውድ አድማጮች፣ እግዚአብሔር በሰው ውስጥ የተሰወረውን በሚገልጥበት በፍርድ ቀን ይህ በውስጣቸው ሲዳኝ የነበረው የህሊናቸው ክስ እየተገለጠ ሰዎች ይዳኛሉ። ሰዎች በህሊና ፍርድ እንደሚፈረድባቸው የታወቀ ከሆነ ህሊናችንን ችላ ብለን መኖር ትልቅ ጉድለትና መንፈሳዊ ኪሳራ ያመጣብናል። በህሊና ፍርድ የሚፈረድባቸው ሰዎች ህግ የሌላቸው ብቻ አይደሉም። ከአዲስ ኪዳን አውጥተን የተመለከትናቸው ጥቅሶች እንደሚያመለክቱን እግዚአብሔር በልዩ መገለጥ የተናገራቸው ሰዎችም ቢሆኑ ህሊናቸው በመንፈሳዊ ህይወታቸው ላይ ወሳኝ ስፍራ እንዳለው አይተናል። በመግቢያው ላይ ያነበብኩት የጌታ ቃል ይህንን ያሳያል። ቃሉ እንዲህ ይላል፣ እምነትና በጎ ህሊና ይኑርህ። አንዳንዶች ህሊናን ጥለው መርከብ አለ መሪ እንደሚጠፋ በእምነት ነገር ጠፍተዋልና። ጢሞቴዎስ በሐዋርያው ጳውሎስ የተወደደ ትልቅ የጌታ ባሪያ ነው። ሐዋርያው የጢሞቴዎስን ሕይወትና አገልግሎት እንከን የማይወጣለት ከጉድለትና ከስህተት የተጠበቀ እንዲሆን ለማድረግ ጢሞቴዎስ ችላ እንዳይላቸው የሚገቡ ነገሮችን እያሳሰበው ይመክረዋል። በዚህ ባነበብነው ቃል ውስጥ እምነትና በጎ ህሊና ይኑርህ ይለዋል። በጎ ህሊና ሰው እንዴት ሊኖረው ይችላል? ሰው በጎ ህሊና ባይኖረው ምን ይሆናል? ይህንን ምክር የተመከረው ሰው ምን ማድረግ አለበት? ይህ ሰፊ ትምህርት የሚጠይቅ ጉዳይ ነው። እኔ ግን ላተኩርበት የፈለግኩት ትልቁ ጉዳይ ውድ አድማጮች፣ በጎ ህሊና ሳይኖር የምንለማመደው እምነት የሚያጠፋ እምነት የሚሆንበትን ምክንያት ልብ እንድንል ነው። ለትክክለኛ እምነት ህሊና አስፈላጊ ነው። እምነት ያለ ህሊናና ፍቅር በራሱ ብቻ ተዳኝቶ ትክክል ነው ሊባል አይችልም። ለህሊና ስፍራ ያልሰጠ እምነት፣ ለህሊና ቦታ ያልሰጠ እምነት፣ በህሊና የማይመራ እምነት የሚያጠፋ እምነት ነው። ይህንን እንድናስተውል እግዚአብሔር ይርዳን። ህሊና ሲሰራ በሰው ልብ የተጻፈውን የህግን ሥራ ተደግፎ የሚሰራ ብቻ ሳይሆን ከላይ ያነበብኳቸው የጌታ ቃላት እንደሚያሳዩት የመንፈስ ቅዱስ ምስክርነትም የሚካሄድበት፣ የሃይማኖት ምስጢር የሚጠበቅበትና ሰው ከሚያጠፋ እምነት የሚድንበት ትልቅም ምስጢር ነው። ህሊናን መጣል ማለት ምን ማለት ነው? ህሊናን ወቃሽ ሆኖ መጽሐፍ ቅዱስ ላይ ተጠቅሷል። በዮሐንስ ወንጌል ምዕራፍ 8 ቁጥር 9 ላይ እነርሱም ይህን ሲሰሙ ህሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኛው አንድ አንድ እያሉ ወጡ፣ ኢየሱስም ብቻውን ቀረ፣ ሴቲቱን በመካከል ቆማ ነበረች ይላል እግዚአብሔር ቃል። ይቺ ከጌታ ጋር ብቻዋን የቀረች ሴት በእነዚህ ሰዎች የተከሰሰች ሴት እንደነበረች የእግዚአብሔር ቃል ይነግረናል። እነዚህ ሰዎች የህሊናቸውን ወቀሳ ችላ ብለው በዚያ ስፍራ ቢቆዩ ኖሮ የእግዚአብሔርን ፍርድና ፍትህ በዚያ ስፍራ ትገለጥ ነበር። ነገር ግን ምንም እንኳን ሴቲቱን በከሰሷት ወቅት ህሊናቸው ቢደነዝዝም፣ ከህሊናቸው በበረታው ጻድቅ ጌታ ፊት ግን ችላ ያሉትን ህሊናቸውን የሚያግዝ ፍትህ ተገለጠ። ያንን መቋቋም አልቻሉ። ህሊናቸውን በዚህ ጊዜ እንደ በፊቱ ችላ ለማለት ሲያቅታቸው እናያለን። ህሊናቸው ከውጪ ከጌታ በመጣ መርማሪ በሆነ ፈታሽ ጽድቅ አቅም አገኘ። በዚህ ጊዜ ራሳቸውን ህሊናቸውን መቋቋም አቃታቸው። በውስጣቸው በነበረው ህግ በመመጻደቅ ያረገቡት የህሊና አቅም በውስጣቸው ካለው የጽድቅ ቃል የበረታውን በሚናገር በጌታ ፊት ግን ተቀሰቀሰ። በፍርድ ቀንም እንዲሁ ነው የሚሆነው። ዛሬ መሳይ የሆኑ ሰዎች መካከል፣ እንደኛ ደካማ በሆኑ ሰዎች መካከል አቅም አግኝተን እየዘላበድን የምንኖረው ነገር ሁሉ በጻድቁ አምላክ ፍትህ ፊት ግን ስንቆም ኃጢአታችን ሁሉ፣ ችላ ብለን አቅም ያሳጣነው የህሊና ወቀሳችን ሁሉ ይገለጣል። ዛሬ በሰው ፊት የተመጻደቅንበት ጽድቅ በጌታ ፊት ግን የሚያመጻድቀን ሳይሆን የሚያሳፍር ደግሞም ከፊቱ ልክ እንደነዚህ ሰዎች የሚያሸሸን እንጂ አቅም ሰጥቶ የሚያስቆመን አይደለም። እንግዲህ ህሊናውን በመንፈስ ቅዱስ በጎ ምስክርነት የሚሰጥለት ሰው መሆን እንዴት ታላቅ ነገር ነው! እንዴት ያለ ትልቅ መንፈሳዊ ኃይል ነው ህሊናው በመንፈስ ቅዱስ የሚመሰክርለት ሰው መሆን! ህሊና ከመያስጥል እምነትና ሃይማኖት ውድ አድማጮች እግዚአብሔር ያድነን። ሐዋርያው ጳውሎስ የክርስትናን ህይወትን የኖረበት ጥራት ሲናገር ህሊናን ዋና መመዘኛ አድርጎ ያቀርባል። ሚከተሉት የመጽሐፍ ቅዱስ ዑነቶች ይሄንን አጉልተው ያሳያሉ። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12 ትምክህታችን ይህ ነው፣ በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንዓት በዚህ ዓለም ይልቁንም በእናንተ ዘንድ እንደኖርን የህሊናችን ምስክርነት ነው አለ። ሐዋርያው ጳውሎስ ቢመካ ህሊናው በመሰከረለት ነገር ነው የሚነካው። ሐዋርያው ጳውሎስ ይህንን ትምክት ሊያገኝ የቻለው በእግዚአብሔር ጸጋ የኖረው ኑሮ በስጋዊ ጥበብ ሳይሆን በእግዚአብሔር ቅድስና ቅንዓት በዚህ ዓለም እንዴት እንደኖረ ስለሚያውቅ ህሊናው መልካም ምስክርነት ይመሰክርለታል። እንደዚሁም በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 12 ላይ ነገር ግን የሚያሳፍረውን ስውር ነገር ጠለናል፣ በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቀልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ህሊና ሁሉ ራሳችንን እናመሰግናለን ይላል። ሐዋርያው ጳውሎስ አገልግሎቱን የእግዚአብሔርን ቃል በውሸት እየቀላቀለ አለማገልገሉን፣ ተንኮል ከውስጡ ሳይኖር በፍጹም ቅንነት ጌታን እንዳገለገለ፣ በእግዚአብሔር ፊት እውነትን እየገለጠ ያገለገለ መሆኑን ይናገራል። ለዚህ ደግሞ ህሊናችን ይመሰክራል። ለሰው ሁሉ ራሳችንን እናመሰክር፣ ለሰው ሁሉ ህሊና ይላል። የራሱን ብቻ ሳይሆን በዚህ ላይ የሚናገረው በሌሎችም ህሊና ፊት በጎ ነገር ሊኖረው እንደሚችል ይናገራል። በሁለተኛ ቆሮንቶስ 5:11 ላይ እንግዲህ የጌታን ፍርሃት አውቀን ሰዎችን እናስረዳለን፣ ለእግዚአብሔር ግን የተገለጥነን፣ በህሊናችሁ ደግሞ የተገለጥን እንደሆነን ተስፋ አደርጋለሁ ይላል። ሐዋርያው ጳውሎስ በሰውም በእግዚአብሔርም ፊት በበጎ ህሊና የመመላለስን ምስጢር ሲጠብቅ እንመለከታለን። በሁለተኛ ጢሞቴዎስ 1:3 ላይ ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶች አድርጌ በንጹህ ህሊና የማመልከውን እግዚአብሔርን አመሰግናለሁ ይላል። ለሐዋርያው ጳውሎስ እግዚአብሔርን ማምለክና ማመስገን በንጹህ ህሊና የሚካሄድ ነገር እንጂ እንዲሁ የሃይማኖት ልማድ ሆኖ የሚደረግ አይደለም። እነዚህ ሁነቶች የሐዋርያው ጳውሎስን የህይወት ጥራት ያሳያሉ። አንድ ክርስቲያን ህሊናውን መጠበቅ ካልቻለ መንፈሳዊ ህይወቱ የተጎዳ ይሆናል። መንፈሳዊነታችን ከህሊና ጋር በጥብቅ የተያዘና የተጣመረ ነው። ህሊናን የጣለ ሰው መርከብ አለ መሪ እንደሚጠፋ በህሊና መጉደል ምክንያት ህይወቱ ይጠፋል። እምነተኛ እምነት በህሊና ንጽህና እየተመራ ከሚያከስር ህይወት ያድናል። ህሊና ውድ አድማጮች በሰው ዓለም መንግስታት ዘንድ እንኳን ትልቅ ስፍራ የሚሰጠው ጉዳይ ነው። በአንዳንድ ሀገሮች የህሊና ተቃውሞ ላላቸው ዜጎቻቸው ሰዎቹ የማያምኑትን የመንግስትን ግዳጅ ለማድረግ ህሊናቸው የማይፈቅደውን እንዲያደርጉ እንዳይገደዱ ለህሊናቸው በሚመቸው አማራጭ ሀገራዊ ግዴታ እንዲሰማሩ ይደረጋሉ። በውትድርና ተመልምሎ ሀገርን ማገልገል ህሊናቸው እምቢ የሚላቸው ከሆነ በጸረ ሚሊታሪ አቋማቸው ተቃውሞ ሳይደርስባቸው በሲቪል ስራ ተሰማርተው የጦር መሳሪያና የውትድርና ተግባር ሳይፈጽሙ ህዝባቸውን ያገለግላሉ። ይህ በአሜሪካን ሀገር በተግባር እየተፈጸመ የምናየው ነው። ይህንን የመሰለውን መብት የሚያስጠብቀው ህግ በዩናይትድ ኔሽን የሰው መብት አስከባሪ ኮሚሽን ጋር ተያይዞ የወጣ ደንብ ነው። ይህ ህግ ወታደር ሆነው ለሚያገለግሉ እንኳን የሚፈቅድላቸው የህሊና መብት አለ። ውድ አድማጮች ህሊና የቱን ያህል በመንፈሳዊም ሆነ በሰው ልጆች መንግስት ዘንድ የተከበረና በህግም የሚጠበቅ ትልቅ ነገር መሆኑን በጣም አድርገን ማስተዋል አለብን። ህሊና ይቆሽሻል። ህሊና የሚቆሽሸው በኃጢአት ነው። ህሊና የሚቆሽሸው በኃጢአትና ስለ አንድ ነገር ሰዎች ያላቸው መልካም እይታ በሚያበላሽ ክፉ ወሬና ነቀፌታ ትችትም የሚመጣ ነው። እንዲህ ያለ ሁኔታ በተፈጠረበት ጊዜ ክፉ ወሬ የሰማንባቸውን ሰዎች በበጎ ህሊና መቀበል ያቀተናል። ከእግዚአብሔርም ጋር ያለን ግንኙነት የተበላሸ ይሆናል። ህሊናችን ስላደፈ እግዚአብሔር ለማምለክ የሚያስችል ንጹህ በጎ ህሊና እናጣለን። ስለዚህ ከልብ የሆነ አምልኮ፣ ከልብ የሆነ ፍቅር፣ ከልብ የሆነ ህብረት ከሰዎች ጋር ማድረግ ያቀተናል። የጸሎት ህይወታችንም በፍቅርና በእምነት በእግዚአብሔር ፊት ከልብ የሚቀርብ አይሆንም። ንጹህ ህሊናውን ሰው ያጣበት ምክንያት የህሊናውን ድፍረት የሚወስድ ስለሆነ ያንን ድፍረት በድራማ ማምጣት አይቻልም። በክፉ ህሊና፣ በቆሸሸ ህሊና፣ በጥበብ የሚመላለሱ ሰዎች ሊኖሩ ይችላሉ። እንዲህ የመሰሉ ሰዎች የበለጠ ጥፋትን፣ የከበረ ግንኙነትን የሚያፈርሱ፣ ፍቅርን የሚያደፈርሱ እንጂ ፈጽሞንም የልብ ሰዎችና የእምነት የፍቅር ሰው መሆን አይችሉም። ከሞተ ህሊና ያልነጻ ያደፈ ህሊና በሚገዛው አይምሮና ልቦና ሰው የእምነትና የሃይማኖትን ነገር ድራማ ካልሰራ በቀር መንፈሳዊ ሆኖ መኖር አይቻልም። ህብረታችን ከአብ ጋር ከልጁም ከክርስቶስ ኢየሱስ ጋር ስለሆነ ይህንን ቅዱሳንን የሚሳተፉበትን የብርሃንን ህብረት ለመካፈል ሰዎች ንጹህ ህሊና ሊኖራቸው ያስፈልጋል። ሰይጣን ሰዎች ህሊናቸውን እንዲያጡና እንዲያቆሽሹ ካላደረገ በሰው ህይወት መስራት አይችልም። በንጹህ ህሊና ውስጥ ሰይጣን መስራት አይችልም። በቆሻሻ ቦታ ዝንብ እንደማይጠፋ ሁሉ በቆሸሸ ህሊና ዙሪያ የሚኖረው ሰይጣንና እርኩሳን መናፍስት ናቸው። ሰይጣን ጎታቾች፣ መናፍስት ጠሪዎች የሚሆኑ ሰዎች ይህንን ክፉ ተግባር ሊሰሩ የሚበቁበት ምስጢር ምን እንደሆነ ታውቃላችሁን? ውድ አድማጮች፣ ህሊናቸውን በመሸጥ ነው። በዚህ ተግባር የሚሰማሩ ሰዎች የነበሩት አንዳንዶቹ አማኞች፣ ካህናት የነበሩ እግዚአብሔርን ሲፈሩ ወይም ደግሞ በሃይማኖት ህይወት ውስጥ ይመላለሱ የነበሩ ሰዎች ናቸው። ሰይጣንና መናፍስት ራሳቸውን የሚገልጡበትን የጠለቀ ስራቸውን የሚሰሩበት ሰው ከእግዚአብሔር ጋር ገሃድ በሆነ መንገድ የተለያየ ሰው መሆን አለበት። አንዳንዶቹ ክርስቶስን እክድሃለሁ፣ ሰይጣንን አምንሃለሁ በማለት ወይንም ውድ አድማጮች የእግዚአብሔር እንደሆነ በሚታመን ሰዎች በህሊናቸው ከአምላክ ጋር በሚያገናኙት ነገር ላይ ሽንታቸውን በመሽናት ምራቃቸውን በመጥፋት እግዚአብሔር መዳፈራቸውን፣ ህሊናቸውን መጣላቸውን በማሳየት ለሰይጣን ራሳቸውን ይሰጣሉ። ከሰይጣናዊ አሰራርም ሆነ በሌሎችም ብዙ ጉዳዮች ህሊናን መጣል እጅግ ታላቅ ኪሳራ የሚሆንበት አንድ ትልቅ እውነት እንመልከት። ውድ አድማጮች፣ ለመሆኑ ሰይጣን ሰዎች እንዲህ ያሉ ነገሮችን እንዲያደርጉ ራሱን ለነሱ ከመስጠቱ በፊት እነሱንም የሱ ወዳጅ ከማድረጉ በፊት ለምን እንደነዚህ ያሉ ነገሮች እንዲያደርጉ ይፈልጋል? ውድ አድማጮች፣ ሰው የህሊናውን ወቀሳ ካረገጠ፣ ካልተዳፈረ ይሄ የማይሆንበትን ምክንያት በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 9 ላይ እንመልከት። ነውረኛ ረብ የማይወዱ በንጹህ ህሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል ይላል። እንግዲህ የጌታ ቃል የሚለውን ስሙ። የሃይማኖት ምስጢርን የሚይዙ ሰዎች ጸጋና የጌታ ክብር ያለበትን የሃይማኖትን እውነት የሚጠብቁ ሰዎች ምን አይነት ሰዎች ናቸው? የሃይማኖት ምስጢር የሚጠበቀው በእቃ ውስጥ አይደለም፣ በቤት ውስጥ አይደለም፣ በስጋዊ ጀብደኝነት፣ በማናለብኝነት መንፈስ፣ በአክራሪ መንፈስ አይደለም። ነገር ግን ንጹህ ህሊና ባላቸው ሰዎች ውስጥ ነው የሚጠበቀው። ንጹህ ህሊና አለህ? ንጹህ ህሊና አለሽ? ሃይማኖታችን በንጹህ ህሊና የሚጠበቅ መሆኑን ካወቅን ባደፈ ህሊና ውስጥ የሚቀመጥ ሃይማኖት ሁሉ ጤናማ ሃይማኖት እንዳልሆነ ማወቅ አለብን። ስለዚህ የሃይማኖትን ምስጢር የምንጠብቅበት ንጹህ ህሊና ከሌለን እግዚአብሔርን ለማምለክ፣ እግዚአብሔርን ለማገልገል አንችልም። ሰይጣን የሃይማኖት መጠበቂያ የሆነውን ይህንን ንጹህ ህሊና ለማቆሸሽ ይፈልጋል። ሃይማኖታቸውን ከህሊናቸው ውስጥ ማጥፋት ይፈልጋል። ከሃይማኖታቸው ጋር የተጣላ ሃይማኖታቸውን የሚጻረር ንግግርን፣ ተግባርን፣ ባህሪና ጸባይን ሰዎች እንዲለማመዱ ይፈልጋል። ከዚያ በኋላ ሰይጣን በነዛ ሰዎች ውስጥ የሚፈልገውንና የሚመኘውን ፈቃዱን ሁሉ ያደርጋል። ውድ አድማጮች፣ ብዙ ሰዎች ሃይማኖት መጠበቂያ እምነት ብቻ ነው በማለት የሚጠመዱበትን ወጥመድ ተመልከቱት። እምነትና በጎ ህሊና ይኑርህ። አንዳንዶች ህሊናን ጥለው መርከብ አለ መሪ እንደሚጠፋ በእምነት ነገር ጠፍተዋልና እግዚአብሔር ከሚያጠፋ እምነት ይጠብቀን። ይህንን ትምህርት በቀጣይ ጊዜ በሚቀጥለው ሳምንት አካፍላችኋለሁ። የእግዚአብሔር ስም የተባረከ ይሁን። በኢየሱስ ክርስቶስ ስም